በትላንትናው ዕለት ማለትም በመስከረም 29/2009 ቅዱስ አባታችን ፍራንቼስኮ ቅዱስ ልዩ የምረት ዓመትን አስመልክቶ ሲከበር የነበረውን የቅድስት ማርያም ኢዮቤልዩ በዓል ማብቂያን አስመልክቶ በቅዱስ ጴጥሮስ አደባባይ በብዙ ሺህ የሚቆጠሩ ምዕመናንና የአገር ጎብኚዎች በተገኙበት መሥዋዕተ ቅዳሴን ማሳረጋቸው ተገለጸ። ቅዱስነታቸው በዕለቱ ባሰሙት ስብከታቸው ለምዕመናን እንደገለጹት በአብነት ተሰጥታናለች። ማርያም እናታችን በእርግጥ በአብነት እንድንመለከታት የተሰጠችን እናታችን ናት ካሉ በኋላ ጌታ ላደረገልን ነገር ሁሉ ማመስገን ይገባል፣ ይህም ነገር በጣም አስፈላጊ ነገር መሆኑን ገልጸዋል። የተወደዳችሁ አድማጮቻችን፣ ቅዱስነታቸው በመስከረም 29/2009 ቅዱስ ልዩ የምሕረት ዓመትን አስመልክተው ሲከበር የነበረውን የእመቤታችንን የቅድስት ድንግል ማርያም ኢዮቤልዩ በዓልን አስመልክተው ያሰሙትን ስብከት እንደሚከተለው ተርጉመነዋል። እንድትከታተሉን ከወዲሁ እንጋብዛለን። በዛሬው ሰንበት ቀን የተነበበልን የወንጌል ቃል እግዚአብሔር ለሚሰጠን ስጦታዎች ሁሉ በማድነቅና በምስጋና ዕውቅናን መስጠት እንደሚገባን ያስገነዝበናል። ወደ ሞቱና ወደ ትንሣኤው የሚወስደውን መንገድ በመጓዝ ላይ ሳለ 10 ለምጻሞች መጥተው በሩቁ ቆመውና ለመዳን ምክንያት የሆናቸውን መከራቸውን ድምፃቸውን ከፍ አድርገው ኢየሱስ ሆይ፣ መምህር ሆይ፣ እባክህን ራራልን ይሉት ነበር። ታመው ስለ ነበር የሚያድናቸው ሰው በመፈለግ ላይም ነበሩ። ኢየሱስም አያቸውና በሕግ እንደ ተጻፈው ከሕመማቸው መዳናቸውን ማረጋገጫ ያገኙ ዘንድ ሂዱ፣ ሰውነታችሁን ለካህናት አሳዩ አላቸው። ኢየሱስ ይህንን ያደረገው ያለ ምክንያት አልነበረም፣ የእምነታቸውን ጥልቀት ለማወቅ ስለ ፈለገ ነው እንጂ። በዚያን ጊዜ በእርግጥ 10 ለምጻሞች አልተፈወሱም ነበር። ፈውስን የተጎናጸፉት ኢየሱስ ያዘዛቸውን ትእዛዝ ተቀብለው በመሄድ ላይ በነበሩበት ወቅት ነበር። ከዚያም በኋላ በደስታ ራሳቸውን ለካህናት ካሳዩ በኋላ መንጻታቸውን ስላረጋገጡ መንገዳቸውን ቀጠሉ። ይህንን ታላቅ ስጦታ ሰው በሆነው በልጁ በኢየሱስ የሰጣቸውን እግዚአብሔርን ዘንግተውት ነበር። ከ10 ሰዎች አንዱ ብቻ፣ ያውም ሳምራዊ ሰው፣ ምርጥ በተባሉ ሰዎች መሃል ይኖር የነበረው የሰው አገር ሰው፣ ያውም ከአሕዛብ ወገን የሆነ ይህ ሰው በእምነታቸው ከተፈወሱ ሰዎች መሃል ባይሆንም ቅሉ ነገር ግን ለተደረገለት ፈውስና ለተሰጠው ስጦታ ምስጋናን ለማቅረብ ተመለሰ። ኢየሱስ ከተጣለበት ያነሳውና ያዳነው በመሆኑ እውነተኛ ካህን መሆኑን ዕውቅና ሰጥቶ ወደ እርሱ መንገድ ተመልሶ ከደቀ መዛሙርቶቹ አንዱ ለመሆን በቃ። ምስጋናን ለማቅረብ መቻል፣ ጌታ ስላደረገልን ነገር ሁሉ ማመስገን፣ ይህ በጣም አስፈላጊ ነገር ነው። ራሳችንን መጠየቅ የሚገባን ነገር አመሰግናለሁ ለማለት እንችላለን ወይ? ምን ያህል ጊዜ ነው ቤተሰቦቻችንን፣ ማኅበረሰቡን፣ በቤተ ክርስቲያንም ውስጥ አመሰግናለሁ ለማለት የበቃ ነው? ምን ያህል ጊዜ ነው ለረዱን ሰዎች፣ ለእኛ ቅርብ ለሆኑ ሰዎች፣ በሕይወት ጎዳና ከእኛ ጋር ለተጓዙ ሰዎች አመሰግናለሁ ያልነው ምን ያህል ጊዜ ይሆን? ብዙውን ጊዜ ነገሮችን በቸልተኝነት ነው የምንቀበለው። ይህንንም በእግዚአብሔር ላይ እንፈጽማለን። ጌታን ቀርበን የሚያስፈልገንን ነገር መጠየቅ ቀላል ነገር ነው፣ ግን ተመልሰን ምስጋና ለእርሱ ማቅረብ ይከብደናል። ኢየሱስም የዘጠኙን አመስጋኝ ያልነበሩትን ለምጻሞችን ሁኔታ በማጉላት ከለምጹ የነጹ ሰዎች 10 አልነበሩምን? ታዲያ 9ኙ የት አሉ? እግዚአብሔርን ለማመስገን ተመልሶ ከመጣው ከዚህ የባዕድ አገር ሰው በቀር ሌላ የለምን? በሉቃስ ወንጌል በምዕራፍ 17 ከቁጥር 17 እስከ 18 ተብሎ እንደ ተጠቀሰው ለማመስገን የመጣው ይህ የባዕድ አገር ሰው ብቻ ነበር። በዚህ ኢዮቤልዩ በዓል በአብነት ተሰጥታናለች። ማርያም እናታችን በእርግጠኛነትም አብነታችን በመሆኗ እንድንመለከታት የተሰጠችን ናት። የመልአኩን መልእክት ከሰማች በኋላ የምስጋና መዝሙር በመዘመርና እግዚአብሔርን በማመስገን ልቧን ከፍ በማድረግ ነፍሴ ጌታን ታከብረዋለች አለች። ያለን ነገር ሁሉ የእግዚአብሔር ስጦታ መሆኑን ዕውቅና በመስጠት አመሰግናለሁኝ ማለት እንድንችል እመቤታችን ታግዘን ዘንድ ልንጠይቃት ያስፈልጋል። ከዚያም በኋላ ብቻ ነው ደስታችን ሙላት ሊያገኝ የሚችለው። ለማመስገን ትሑት መሆን ያስፈልጋል። በመጀመሪያው ምንባብ የንጉሥ አራም የጦር አዛዥ የነበረው ንዕማን ታሪክን ሰምተናል። ሁለተኛ መጽሐፈ ነገሥት ምዕራፍ 5 ከቁጥር 14 እስከ 17 ከለምጹ እንዲፈወስ ከድሃው አገልጋይና እንደ ጠላት ይቈጥረው የነበረው ነቢዩ ኤልሳዕ ያቀረበለትን ምክር በተስፋ ተቀበለ። ናማን በተጨማሪም ራሱን ዝቅ ለማድረግ ዝግጁ ነበር። ነቢዩ ኤልሳዕ የጠየቀው ከባድ የሚባል ነገር ሳይሆን በቀላል ቋንቋ በዮርዳኖስ ወንዝ እንዲታጠብ ብቻ ነበር የጠየቀው። ይህ ቀላል ጥያቄ ናማንን አወዛግቦትና አናዶትም ነበር። እንደነዚህ ዐይነት ቅድመ ሁኔታዎችን የሚያስቀምጥ እግዚአብሔር በእውነት እግዚአብሔር ሊባል ይችላልን? በማለት ወደ ቤቱ ተመልሶ ለመሄድ ፈልጎም ነበር። ነገር ግን በዮርዳኖስ ወንዝ ለመታጠብ ተስማማ። ከለምጹም ወዲያውኑ ነጻ። ከማንም በበለጠ ሁኔታ የማርያም ልብ የእግዚአብሔር ስጦታን ለመቀበል የሚችል በጣም ትሑት የሆነ ልብ ነው። እግዚአብሔር ሰው መሆኑን ስለፈለገ በቤተ መንግሥት በሥልጣንና በሀብት ብዛት የሚኖሩትን ታላላቅ የሚባሉ ነገሮችን ማከናወን የምትችለውን ሴት ሳይሆን የመረጠው በናዝሬት የምትገኘውን አንድ ተራ ወጣት ሴትን ነበር የመረጠው። የእግዚአብሔርን ስጦታ ለመቀበል ወይም ደግሞ በቁሳዊ በአእምሮዊ በዕቅዳችን ተማምነን ራሳችንን በራሳችን ዘግተን መሆን አለመሆናችንን ራሳችንን እንጠይቅ። ትርጉም በሚሰጥ መንገድ ንዕማንና ሳምራዊው ሰው ሁለቱም የባዕድ አገር ሰዎች ነበሩ። እኛ መልካም የሆኑ እሴቶችን በምንዘነጋበት ወቅት ወይም አሽቀንጥረን በምንጥልበት ወቅት መልሰን እንድንጎናጸፋቸው የሚያደርጉን የባዕድ አገር ሰዎች ወይም ደግሞ የሌላ እምነት ተከታይ የሆኑ መልሰን እንድንገነዘብ ያደርጉናል። ከጎናችን የሚኖሩ ሰዎች የባዕድ አገር ሰዎች በመሆናቸው የተነሳ እናገላቸዋለን። ነገር ግን በጌታ መንገድ ላይ እንዴት መጓዝ እንዳለብን ሊያስተምሩን ይችላሉ። የእግዚአብሔር እናት ከእጮኛዋ ዮሴፍ ጋር በመሆን ከአገር ርቀው መኖር ማለት ምን ማለት እንደሆነ ያስተምሩናል። እርሷም ራሷ ከቤተሰቦቿና ከጓደኞቿ ተለይታ በግብፅ በነበረችበት ወቅት የባዕድ አገር ሰው ሆና ኖራለች። ነገር ግን እምነቷ ችግሮቿን እንድትወጣ አስችሏታል። ይህንን ቀላል የሆነ የእናታችንን ምሳሌ በመውሰድ ሁልጊዜም ወደ ኢየሱስ መመለስ እንድንችልና በምሕረቱም የተነሣ ስለ ተቀበልናቸው ብዙ ስጦታዎች አመስጋኞች እንሆን ዘንድ እንድትረዳን አማላጅነቷን እንለምን ካሉ በኋላ ቅዱስነታቸው ለዕለቱ ያዘጋጁትን ስብከታቸውን አጠናቀዋል።